the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። እንደ አውሮፓውያን የዘመን አቆጣጠር በ2015 እና 16 የቡና ምርት ወቅት ኢትዮጵያ እስከ ዛሬ ያላገኘችውን ከፍተኛ የቡና ምርት አስመዘገበች ይላል አንዱ ዘገባችን። የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ለ17,000 አነስተኛ ቡና አምራች ገበሬዎች ስልጠና በመስጠቱም ተገልጧል። ትንታኔ ይዘናል። ሌሎች ወቅታዊ ዘገባዎችም አሉን። አብራችሁን ቆዩ። ዛሬ አርብ ሰኔ 5 2007 ዓመተ ምህረት ነው። የምሽት ፕሮግራማችን አሁን በቅድሚያ በዓለም ዜና ይጀምራል።
እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ነውጠኛው የቦኮ ሐራም ቡድን ጠንካራ ይዞታው ካለበት ከሳምቢሳ ጫካ አቅራቢያ 6 መንደሮችን አቃጥሎ 37 ሰዎችን ገድሏል ሲሉ ሰሜን ናይጄሪያ ውስጥ የሚገኙ የወጣት ቡድን አባላት አስታውቀዋል። ከመንግስቱ ጋር ተባብረው የሚንቀሳቀሱት ወጣቶች ዛሬ ለጋዜጠኞች ሲናገሩ ቦኮ ሐራም ጥቃቱን ያደረሰው ከትላንት በስቲያ ረቡዕ ማታ ነው ብለዋል። ዘኔሽን የተባለው የናይጄሪያ ጋዜጣ እንደዘገበው ደግሞ የተቃጠሉት 6 መንደሮች የሚገኙት ቦርኖ ክፍለ ሀገር ውስጥ ነው። አህመድ አጂሚ የተባለው ወጣት ለአሶሲየትድ ፕሬስ የዜና ወኪል ሲናገር የተገደሉት ገበሬዎች የናይጄሪያ ወታደሮች በቅርቡ አካባቢውን ከቦኮ ሐራም ነውጠኞች ካጸዱ በኋላ ወደ መንደራቸው የተመለሱ ናቸው ብሏል። ትላንት ሐሙስ የናይጄሪያ፣ የኒጀር፣ የቻድ፣ የካሜሩንና የቤኒን ባለሥልጣናት አቡጃ ከተማ ተሰብስበው ቦኮ ሐራምን ለመዋጋት በቀረበው ጣምራ ኃይል አደረጃጀት ላይ መክረዋል። ፕሬዚደንት ባራክ ኦባማ ዛሬ ጠዋት ወደ ዩናይትድ ስቴትስ ምክር ቤት ሄደው ለእስያ ፓሲፊክ ሀገሮች ነጻ የንግድ ልውውጥ ስምምነት ጥረታቸው የዲሞክራቲክ ፓርቲው ተወካዮች ድጋፍ እንዲሰጡ የመጨረሻ ደቂቃ ተማጽኖ አቅርበዋል። ምክር ቤቱ ድምፅ የሚሰጠው ዋይት ሀውስ ስምምነቱን አስመልክቶ የመደራደር ስልጣኑን እንደያዘ ይቀጥል አይቀጥል በሚለው ላይ ሲሆን ቁልፍ ፈተና ሊገጥመው እንደሚችል ተዘግቧል። የትራንስ ፓሲፊክ ሽርክና ወይም ቲፒፒ የተባለው የንግድ ስምምነት አብዛኛውን ስራ ወደ ባዕድ ሀገሮች ሊወስድ የአየር ንብረትንም ሊጎዳ ይችላል የሚል ስጋት ካደረባቸው ከራሳቸው ከኦባማ ዲሞክራቲክ ፓርቲ አባላት በቂ ድጋፍ የማግኘቱ ጉዳይ እስካሁን ባለው ጊዜ ገና ግልጽ አይደለም። ሪፐብሊካኖች በአጠቃላይ የነጻ ንግድ ልውውጥ ስምምነቱን ቢደግፉም ለሚስተር ኦባማ ከፍተኛ የፖለቲካ ስኬት ሊሆን በሚችል ውሳኔ ላይ ሚና እንዲኖራቸው ግን አይፈልጉም። የዩናይትድ ስቴትስ ባለሥልጣናት ምንጩ ከቻይና መሆኑን የሚገልጹትን ከባድ የሳይበር ጣልቃ ገብነት ተከትሎ የፌዴራል ሠራተኞች የግል መረጃ በሙሉ በጠላፊዎች እጅ ገብቷል ሲል ትልቁ የአሜሪካ ሠራተኞች ማኅበር አስታወቀ። የአሜሪካ የመንግሥት ሠራተኞች ፌዴሬሽን ይህን ስሞታ በትናንትናው ዕለት በደብዳቤ ያቀረበው ኢላማ ለተደረገው የፌዴራል መንግሥቱ የሠራተኞች ማስተዳደሪያ ቢሮ ነው። ፕሬዚደንቱ ዴቪድ ኮክስ በዚሁ ደብዳቤያቸው መረጃ ጠላፊዎቹ በአሁኑ ጊዜ የእያንዳንዱን 1,000,000 ነባር ጡረታ የወጣና የወቅቱን የዩናይትድ ስቴትስ የፌዴራል ሠራተኛ የግል ታሪክ በሙሉ ሰብስበዋል ብለዋል። በጠለፋው በአጠቃላይ 4,000,000 አሜሪካውያን የፌዴራሉ ሠራተኞች ሳይነኩ እንዳልቀረ የፌዴራል መንግሥቱ የሠራተኞች ማስተዳደሪያ ቢሮ ቀደም ሲል ማስታወቁ አይዘነጋም። ዓለም አቀፉ የረድኤት ድርጅት በጸረ ፓኪስታን እንቅስቃሴ ውስጥ ገብቷል ስትል በመክሰስ ፓኪስታን ሀገሪቱ ውስጥ የሚገኙ የሴቭ ዘ ችልድረን ቢሮዎችን በሙሉ ዘግታለች። በሀገር አስተዳደር ሚኒስቴር መግለጫ መሠረት ባለሥልጣናት ዋና ከተማዋ ኢስላማባድ የሚገኙ ቢሮዎቹን የዘጉት ትላንት ሲሆን ሠራተኞቹም ሀገር ለቀው እንዲወጡ የተሰጣቸው የጊዜ ገደብ 15 ቀናት ብቻ ነው። አንድ የሀገሪቱ ባለሥልጣን ሲናገሩ የስልክ ጥሪዎቻቸውን እንከታተል ነበር፣ ጽሕፈት ቤቶቻቸውንም በአይነ ቁራኛ ስንጠብቅ ቆይተናል፣ እንቅስቃሴዎቻቸው ሁሉ አጠራጣሪ ናቸው ብለዋል። ባለሥልጣኑ አጠራጣሪ ያሏቸው የትኞቹ እንቅስቃሴዎች እንደሆኑ ግን ግልጽ አላደረጉም። ላለፉት 35 ዓመታት ፓኪስታን ውስጥ አገልግሎት ሲሰጥ የቆየው ሴቭ ዘ ችልድረን ዛሬ ባወጣው መግለጫ እስላማባድ ውስጥ በአዳን ሰራተኞች የሉኝም ብሏል። የተወሰደውን እርምጃ አጥብቆ እንደሚቃወምና ጉዳዩን ወደ ከፍተኛ ቦታ እንደሚያደርሰውም የረድኤት ድርጅቱ አስታውቋል። ዜናው አበቃ።
የሰዓቱን የዓለም ዜና አደመጥን። በ1131 መካከለኛ ሞገድ እስከ ምሽቱ 1 ሰዓት ተኩል ድረስ ስርጭታችን ይቀጥላል። አሁን የዕለቱን አብይ ርዕስ በመግቢያዬ እንደጠቆምኩት እንደ አውሮፓውያን የዘመን አቆጣጠር በ2015ና 16 የቡና ምርት ወቅት ኢትዮጵያ እስከዛሬ ያላገኘችውን ከፍተኛ የቡና ምርት ማስመዝገቧ ተገልጧል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ለ17,000 አነስተኛ ቡና አምራች ገበሬዎች ስልጠና መስጠቱም ተገልጧል። መለስካቸው አመሃ ነው ከአዲስ አበባ ተከታዩን ዘገባ ያጠናቀረው።
ባለፈው ሳምንት መጀመሪያ ላይ አንድ አግሪመኒ ዳት ኮም የተሰኘ ድረገጽ የአዲስ አበባውን የዩኤስ አሜሪካ የግብርና መስሪያ ቤት ቢሮ ጠቅሶ እንደጻፈው የቡና መገኛ መሆኗ የሚታመነው ኢትዮጵያ በ2015-16 የምርት ዘመን 6.51 ሚሊዮን ከረጢት ቡና ታፍሳለች ይላል። ይህ ምርት እስከ ዛሬ ከተመዘገቡት ምርቶች ከፍተኛው እንደሆነ ይገለጻል። ይህ ከፍተኛ የቡና ምርት በተባለው የምርት ዘመን ይገኝ አይገኝ በኢትዮጵያ መንግሥት በኩል እስከ ዛሬ በይፋ የተባለ የለም። በአጠቃላይ በሀገሪቱ የግብርና ዘርፍ በተለይም በቡናው ልማት እገዛ እንደሚያደርግ የሚታወቀው የዩናይትድ ስቴትስ ዓለም አቀፍ ተራድኦ በኢትዮጵያ የኢኮኖሚ እድገትና ለውጥ ወይንም ኢኮኖሚክ ግሮውስ አንድ ትራንስፎርሜሽን ቢሮ ኃላፊ ጋሪ ሮቢንስ ከዚህ መረጃ ጋር አያይዞ ቪኦኤ አናግሯቸው ነበረ። ሮቢንስ እንደሚሉት ለዚህ ከፍተኛ ምርት ብዙ ታሳቢዎችን መዘርዘር ይቻላል። አንዱና በግልጽ የሚታየው ምክንያት የነበረውና ያለው የአየር ሁኔታ ነው። ከሌሎቹ ታሳቢዎች መካከል ደግሞ አዲስ የመጡና በአመራረቱ ላይ የተደረጉ ለውጦች ናቸው። አዲስ አይነት ዝርያዎች፣ አዳዲስ የቡና ተክሎችና ባለፉት ዓመታት የተተኩት ችግኞች ውጤትም ነው። እነዚህ እያንዳንዱ የቡና ዛፍ ብዙ እንዲያፈራ ረድተዋል ባይ ናቸው። ጋሪ ሮቢንስ የዩኤስ ዓለም አቀፍ ተራድኦን ድጋፍ በተመለከተም ዘርዘር አድርገው ገልጸዋል። ከቡና አምራች ማኅበራት ኅብረት እና ከምርምር ተቋማት ጋር በመተባበር የምርታማነት ማሳደጊያ ቴክኖሎጂዎች ላይ ከመስራት ባሻገር ዓለም አቀፉ ተራድኦ ባወጣው መርሃ ግብር መሠረት ለአነስተኛ የቡና ገበሬዎችም ድጋፉን ለግሷል።
About 15,000 smallholder farmers.
15,000 ለሚሆኑ አነስተኛ ይዞታ ያላቸው ገበሬዎች ስልጠና ሰጥተናል። ይህ ደግሞ በተራው ለተጨማሪ 82,000 በላይ ለሚሆኑ አርሶ አደሮች ጥቅም ሰጥቷል። በሰጠነው ድጋፍም ከ17,000 ሄክታር በላይ በሚገመቱ የቡና እርሻዎች ላይ የሚገኙ የቡና ገበሬዎች ባስተዋወቅናቸው አዳዲስ ቴክኖሎጂዎች ተጠቃሚ ሆነዋል። ወደ 8 ሚሊዮን የሚሆኑ ችግኞችን አነስተኛ ይዞታ ላላቸው ገበሬዎች ሰጥተናል። እነዚህ ችግኞች አሮጌዎቹን የቡና ዛፎች በአዳዲሶች ለመተካት አስችሏቸዋል። በማምረቱ ሂደት በኩል አያሌ ድጋፎችን ሰጥተናል።
ሮቢንስ እንደሚያስረዱት የማምረቱን ያህል ምርቱ ተገቢ ዋጋውን በገበያ እንዲያገኝም ተመሳሳይ ጥረት ማድረግ ያስፈልጋል። በዚህ ረገድ ዓለም አቀፉ የዩኤስ የልማት ተራድኦ ከዚህ አገር የቡናው ዘርፍ ባለድርሻዎች ጋር ሆነን የገበያውን ዘዴ በማሻሻል አዳዲስ ደንበኞች ማፍራት የሚቻልበትን መንገድ በመፈለግ እንዲሁም የኢትዮጵያን ቡና ለይቶ በማሳወቅ በኩል ብዙ ሰርተናል ይላሉ ሮቢንስ።
To try to get the Ethiopia branded coffee into the stores and Starbucks, which I have an example of the bag.
በትላልቅ መደብሮችና ስታርባክስን በመሳሰሉ ቡና አቅራቢ ሱቆች የኢትዮጵያን ቡና ለማስገባት መሞከር ለምሳሌ የሚሆነው ይሄው የስታርባክስ ከረጢት እዚህ ይታያል። የኢትዮጵያን ቡና እየሸጡ ናቸው። እነዚህ ልዩ የቡና ገበያዎች ሸማቾች ሲገቡ ታዲያ ማንኛውም አይነት ቡናን ለመግዛት ሳይሆን ኢትዮጵያን ቡና ፈልገው ነው የሚገቡት። አሁን የቡናው አመጣጥ ምን እንደሆነ የሚያስረዳ የታሪክ ማህደር ለመጻፍ በመስራት ላይ እንገኛለን። እንዲህ አይነት ልዩ ቡና የሚጠጡ ሸማቾች ናቸው ከየትኛው እርሻ ምርቱ እንደመጣ ለማወቅ የሚፈልጉት።
በዚህ ምክንያት ዛሬ በዓለም የቡና ተላላቅ ገበያዎች ኢትዮጵያ ማለትም የኢትዮጵያ ቡና ታዋቂ ሆኗል። ኢትዮጵያም ከአፍሪካ ቡና አምራች ሀገሮች መካከል በአሜሪካ ስፔሻሊቲ ቡና ማህበር እውቅና ለማግኘት የመጀመሪያዋ ሀገር ሆናለች።
And we also helped Ethiopia and ECX become the first country in Africa that is recognized by the Specialty Coffee Association of America.
የኢትዮጵያ ምርት ገበያና የኢትዮጵያ ቡና በአሜሪካ ስፔሻሊቲ ቡና ማህበር በአፍሪካ ውስጥ እውቅና ያገኙ ቀዳሚዎቹ እንዲሆኑ ረድተናል። አሁን በኢትዮጵያ የምርት ልውውጥ ቤተ ሙከራ የተመረመረ ቡና ጥራት በማንኛውም የአሜሪካ ወይም የአውሮፓ ላቦራቶሪ ከተመረመረ ቡና ጋር እኩል ደረጃና ተቀባይነት ያለው ሆኗል።
እንደሚታወቀው የዓለም የቡና ዋጋ ምናልባት እንደ ብዙዎቹ የተፈጥሮ ሸቀጦች ፕራይመሪ ኮሞዲቲስ ተብለው የሚታወቁት ማለት ነው ሁሉ በዓለም ገበያ ላይ ይዋዥቃል። ሙሉ በሙሉ የኢትዮጵያ ቡናም ከዚህ አደጋ ይወጣ አይደለም። ጋሪ ሮቢንስ እንዳስረዱት ከሆነ የኢትዮጵያ ቡና ዘርፍ ከዚህ አጠቃላይ የዓለም ቡና ከሚናገድበት ሰፊ ገበያ ቀስ በቀስ እየወጣ ወደ ስፔሻሊቲ ቡና በገባ መጠን የኢትዮጵያ ቡና ከዓለም አቀፉ የዋጋ መዋዠቅ አደጋ ሊወጣ ይችላል።
በዓለም ገበያ የሚቀርበው ቡና የብዙ ደንበኛ ምርጫ ነው። ነገር ግን ወደ ልዩ ገበያ ቡና ለመግባት ከቻልክ ደንበኞችህ ለይተው የሚያውቁ እንደሆኑ ትረዳለህ። ያንን ደረጃና አይነት ያለውን ቡና ብቻ ነው የሚፈልጉት። ዋጋውን ቢወደድ ሳይጨነቁ ይከፍላሉ።
ጋሪ ሮቢንስ እንደሚሉት የኢትዮጵያ ቡና በየጊዜው እንዲሻሻልና በዓለም ገበያም የተሻለ ዋጋ እንዲያገኝ ከተፈለገ የቡና አምራቾች፣ የቡና ነጋዴዎች፣ መንግስትና ሌሎችም በህብረትና በመተጋገዝ መስራትን ገንዘባቸው ማድረግ ይኖርባቸዋል። የዓለም ገበያን አካሄድና አሰራር ማጤንና መረዳትም መሰረታዊ ነገር ነው።
That's why it's very important and we've over the years we've sent and supported several dozens of people to go to these international trade fairs
ወደ እነዚህ ዓለም አቀፍ የንግድ ትርኢቶች አያሌ ሰዎች ሄደው እንዲጎበኙ ድጋፍ የሰጠነውም ለዚሁ ነው። በእነዚህ ትዕይንቶች የቡና አምራቾችና አከፋፋዮች ከነማን ጋር እንደሚወዳደሩ ግንዛቤ ያገኛሉ። አሃ ብራዚል ይሄን ነው የሚያደርገው፣ ኮሎምቢያስ እንዴት ነው እንዲያ ነው የሚያደርገው፣ ገበያ ውስጥ እንዴት ይሰራሉ ብለው እንዲያስቡ ይረዳል። በዚህም ምርታቸው የሚሸጥበትን ገበያ ባህሪ ይረዳሉ።
ቡና እስከዛሬም ለኢትዮጵያ ዋነኛው የውጭ ምንዛሬ ምንጭ ሸቀጧ ነው። ከኢትዮጵያ ከአጠቃላይ የውጭ ምርቷ ገቢ ከ25 እስከ 30 በመቶ የሚሆነው የውጭ ምንዛሬ የሚገኘው ከዚሁ ሸቀጥ እንደሆነ መረጃዎች ያሳያሉ። ከቡና የሚገኘውን እሴት ከፍ ለማድረግ የተባሉትን ሁሉና ከዚያም በላይ እየሰሩ ገቢን ማሳደግ ትልቅ ነገር እንደሆነ የኢኮኖሚ ሳይንስ ባለሙያዎች ይመክራሉ። ከዚህ በላይ ግን የወጪ ምርትና አገልግሎቶችን ማስፋት ማብዛት ደግሞ የአንድን አገር ኢኮኖሚ መሰረት የበለጠ ማደላደል እንደሆነ በይበልጥ አበክረው ይመክራሉ። አንድ ያላት እንቅልፍ የላት ነውና። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ የመጽሔት የትንታኔ ርዕስ ደግሞ ወደ ጎረቤት ኬንያ ይወስደናል። ኬንያ የሰዎች መናገድ ሰለባዎችን ለመጠበቅ የወጣውን ሕግ በአነስተኛ ደረጃ እንኳን ባለማሟላቷ በዩናይት ስቴትስ የማዕቀብ ወጥመድ ውስጥ ልትወድቅ ነው ተብሏል። ኬንያ ውስጥ ያለውን የሰዎች መናገድ ችግር በተመለከተ ላኒ ሩቫጋ የተላከው ዘገባ ዝርዝሩን ይዟል። አዲሱ አበባ ያቀርበዋል።
ሩቢ እውነተኛ ስሙ አይደለም፣ ግን ሩቢን በላት እና ይህቺ የ27 ዓመቷ ሩቢ ስለ ሕገ ወጥ የሰዎች ዝውውር የሚሰጠውን ሴሚናር በአንክሮ ታዳምጣለች። ራሷም የዚህ ሕገ ወጥ ንግድ ሰለባ ነበረች። ባለፈው ዓመት ሊቢያ ውስጥ አረጋውያንን የመንከባከብ ሥራ ሊሰጣት ቃል በገባ አንድ ድርጅት ውስጥ ተመዘገበች። በቤተሰብ ውስጥ ሁሉን ማለትም እናት አባቷንና ወንድምቶቿን የምትረዳ የምትመግብ እርሷነችና የደሞዟን ገሚስ ወደ ኬንያ እንደምትልክ እቅድ ነበራት። ትሪፖሊ ስትደርስ ግን ፓስፖርቷ ተወርሶ እርሷም የአካልና የወሲብ ወከባ ደርሶባት ያሰበችውና ያቀደችው ሁሉ መና ሆኖ ቀረ እና ሩቢ የምትከታተለው ሴሚናር የሰዎች ሕገወጥ መናገድ ሰለባ የሆኑ እንደምን በንግዱ ዘርፍ እንደሚሰማሩ የሚያመለክት ነበር። የሰዎች መናገድን ለማቆም ብዙ መሰራት እንዳለበት ሩቢ አሰበች።
Most people are supposed to be educated about human trafficking so that they get awareness and they
ብዙ ሰዎች ስለ ሕገወጥ ዝውውር ወይም ሽግግር ትምህርት ማግኘት ይኖርባቸዋል። ያኔ ነው ሰለባዎቹ ምን እንደሚደርስባቸው ግንዛቤ የሚያገኙትና በተለይ ኬንያ ውስጥ የሥራ ዕድል ሊፈጠርላቸውና እንደምን ሊረዷቸው እንደሚችሉ የሚያውቁት።
የሰዎችን መናገር በመቃወም ግንዛቤ የሚያስጨብጠው ድርጅት ነጻ ካወጣቸው 200 ሰለባዎች መካከል ሩቢም አንዷ ነበረች። ኬንያ ላለፉት 3 አመታት ይህን ችግር ለመቅረፍ ብዙም ያልጣረች በመሆኗ የዩናይትድ ስቴትስ ማዕቀብ በትኩረት የሚከታተላት ሀገር ሆና ቆይታለች። ከ3 አመት በፊት ኬንያ የጸረ ሰዎች ሽግግር ህግ አውጥታ ስታበቃ ግን ስራ ላይ ሳታውለው ቀረች እና አንድ የህፃናት ክብካቤ ድርጅት በቂ መረጃ ባለመገኘቱ ይህን ወንጀል የፈጸሙ ሰዎች በበቂ ሁኔታ አልተከሰሱም ይላል። ሚት ሶፊ ኦቴንዶ ቀደም ሲል የተገለጠው የሰዎችን መናገር በመቃወም ግንዛቤ የሚያስጨብጠው ድርጅት አማካሪ ናቸው። ለሰለባዎቹ የሚሰጠውንና ሩቢ የምትከታተለው የንግድ ሴሚናር በመምራት ላይ ይገኛሉ። የዛሬ 17 ዓመት ራሳቸው ኦቲየንዶ የሰዎች ህገወጥ ዝውውር ሰለባ ነበሩ። ዛሬ ከዚያ ጉዳት ድነው እርሳቸው ያለፉበት አይነት ቁስል ውስጥ የሚገኙትን ለመታደግ ልምዳቸውን ያጋራሉ።
So long as we want to get things cheap, there's always going to be trafficking. There was slavery, now there's trafficking because
ነገሮችን በቀላሉና በርካሽ መንገድ እስካገኘን ድረስ ምንጊዜም ቢሆን የሰዎች ህገወጥ ዝውውር ይኖራል። ለምሳሌ ቀድሞ ባርነት ነበር፣ አሁን ደግሞ የሰዎች ህገወጥ ሽግግር። ምክንያቱም አንድን ነገር በቀላሉ ለማግኘት ሌላ ዘዴ እንጠቀምና በአቋራጭ እናገኘዋለን። ይህን ሁሉ የሚያደርገው ታዲያ አሁን እየተፈጸመ ያለው የሰዎች ህገወጥ ዝውውር ነው።
ILO ማለት ዓለም አቀፉ የሥራ ድርጅት እንደሚለው ህገወጥ የሰዎች ዝውውር ከአፍዝ አደንግዝ እጽ ንግድ ቀጥሎ ሁለተኛው የገቢ ማጋበሻ መንገድ ሆኗል። የተባበሩት መንግስታት ድርጅት ዓለም አቀፍ የህፃናት መርጃ ድርጅት ዩኒሴፍ ደግሞ በየአመቱ 1.2 ሚሊዮን ህፃናት የህገወጥ ሽግግር ሰለባ ይሆናሉ ሲል አመልክቷል።
አድማጮች ስርጭታችን እስከ ምሽቱ 1 ሰዓት ተኩል ይቀጥላል። አሁን ወደ ተከታዩ የምሽቱ ቅንብር ባህልና ማህበረሰብ ነው የምንሻገረው። አንጋፋና እውቅተዋናይ አዘጋጅና ጸሐፊ ተውኔት፣ ገጣሚ፣ ተርጓሚና መምህር ነው። ለዕድሜ ልክ የጥበብ ሥራዎቹና ላበረከተው አስተዋጽኦ በቅርቡ እዚህ ዩናይትድ ስቴትስ ውስጥ የሚገኘው የኢትዮጵያውያን የሽልማት ድርጅት ሲድ ለክብር ሽልማት አብቅቶታል። የራዲዮ መጽሔት ዝግጅታችን ይህንኑ ሽልማት መነሻ በማድረግ ሰሞኑን ወዲህ ወደ አሜሪካ ድምፅ ስቱዲዮ ጋብዘን ያወያየነው ተስፋዬ ገሰሰ ለምሽቱ የሚበልጡን በሥነ ግጥም ትርጉምና በጥቅሉም ሥነ ጽሑፍን በሚመለከቱ ርዕሰ ጉዳዮች ዙሪያ ያወያየናል። ወደዚያው ልውሰዳቸው።
ድንገት ዱብ የምትለውን ድንገት ዱብ በዚች ክብ ኳስ ዓለም ለምን ዱብ መልስ የለም? እኮ ከየት እኮ ወዴት? እንዲያው ዝም እንዲያው ዝም። እስ እንዲያው ክምብል ክምብስ እንደ ውሃ ፍስስ እንደ ንፋስ ንፍስ ጣጃን ጣይልቅስ።
ተስፋዬ ገሰሰ ተዋናይ፣ አዘጋጅ፣ ዲሬክተር፣ ገጣሚና ተርጓሚ እንዲሁም መምህር፣ በአዲስ አበባ ዩኒቨርሲቲ በርከት ላሉ ዓመታት በመምህርነት አገልግለሃል። እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸውም። ቀለል ከሚለኝ ምናልባትም ያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ከቲያትርና ከሙዚቃው ወጣ ወዳለ ርዕስ ልብሰድህ እና ከኦመር ካያም ህይወት ትልቅ ቦታ ያለው እስኪመስል ድረስ ጎልቶ ይታያል። ያገጣጠም ስልቱንም ተከትለ የራስህን ስራ አሳትም አውጥተሃል። እስኪ እናውራ ስለ ኦመር ካያም።
እሺ፣ ኦመር ካያም ሌላ ሰው እንዲያው በህይወቴ ውስጥ የተጫወተ ሚና ቢኖርተን በዚህ በኪነ ጥበቡ በኩል ሼክስፒር እንግዲህ ሼክስፒርን አልቀዋለሁ ከኦመር ኸያም የበለጠ። ነገር ግን የምስራቅ ደራሲ በመሆኑ እና ይህን ያህልም ደግሞ በከሪክለም ውስጥ የለም፣ ምዕራባዊ እኔ በተማርኩበት ከሪክለም ውስጥ ያልነበረ ሰው እንዲሁ ጠቀስ የሚል የነበረ እና በኤክስትራ ከሪክለም ሪዲንግ ያገኘሁት ሰውና የተዋወቅሁት ነው ኦመር ኸያም እና ማረከኝ ፍልስፍናው። ድፍረቱ እና እሱ ሙስሊም ሆኖ ንብላ ንጽፍታ ነገነንና ሙት ስም ሲል ያው በግዕዙም ይላል ንብላ ሆንስተይ የሰመን መውት ነው እና የሚለውና ይሄ ነገር በጣም ኦሪጂናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማተማቲሽን ነው፣ አልጀብራ ነው፣ አስትሮሎጂስት ነው። ቆጠራው የድብትርና ነገር ሳይሆን ሳይንሳዊ የሆነው እና ትልቅ ሰው ነው። በአንድ በኩል የሳይንስ ጭንቅላት፣ በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጥኦ ሁለቱን የጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም፣ አይገባኝም። ግን ወደ ኪነ ጥበቡ ሲሄድ በአጫጭር ስንኞች ሩባአያት ነው የሚባሉት።
የኦመር ሀያም ሩባያት ይባላል። የተስፋ የገሰሰ ሩባያትም ተፈጥሯል።
ሶስቱ ግን እንደረደርና በመጨረሻዎቹን ስንኞች የሚወታ ማለት ነው ሩባያቱ። እና እንደዛ ሁሉንም አድርጌ አልገጠምኩትም። ወል ግጥም ነው አብዛኛውን። አንዳንዶቹን እንደ ሩባያቶች ምሳሌ ያደረግኳቸው ግጥሙ ትርጉሞች አሉ። ከሁሉ የበለጠ ግን እንዳልኩ ፍልስፍናው ነው፣ ድፍረቱ። አንተ እግዚአብሔርን ይጠይቃል። አንተ ሁሉን ነገር ስለሌ ችሎታ ያለ ሆነ ለምንድነው እንደዚህ ሲሰራም ዝም የምትለው የሚል አይነት ነገር ይጠይቀዋል። ደግሞ ቡራኬውን ይመለከትና ደስታውን ደግሞ ያንኑ ያህል ደግሞ ይሄ ስሜት ፍስህቱ ይገልጻል። እነኚህን ነገሮች በማድረጉ በውብ ሆነ ቋንቋ ነው እንግዲህ እኔ አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ። እሱን አውቄ ሳይሆን ኤድዋርድ ፊትዝጀራልድ ለሚባለው እንግሊዛዊ ያደረገው ትርጉም ነው። ኡመር ኸያምንም ራሱን በዓለም ላይ እንዲታወቅ ያደረገው እና የኤድዋርድ ፊትዝጀራልድን እንግሊዝኛ ግጥም ስላገኘሁኝ እሱ ደግሞ ልክ ሩባያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው የኦክስፎርድ አዋቂና ሀብት የነበረውና ጊዜ ነበረው ይህን ነገር ለማጥናት እና ፊትዝጀራልድ ጥሩ አድርጎ ጊዜ ፈጅቶ የሰራው ነገር እና በዛ እንግሊዝኛ ትርጉሙ ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች ለምሳሌ እንደ ፈረንሳዊኛ እንደዚህ ተርጉሞ አካብቶታል ማለት ይቻላል። የኦማር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ ዓለማዊነቱን በደንብ አጉልቶ አውጥቶታል ፊትዝጀራልድ። እና የዓለም ሰው ነው፣ የደስታ ሰው ነው። እና ያን ደስታና ቅድም ያልኩት ትፍስትን ለመግለጽም ስለቻለ ነው። ፍቅርም አለበት እኮ እዛ ላይ። ታዲያ እንግዲህ ፍቅር፣ መጠጥ፣ ደስታ፣ መጠየቅ፣ ፍልስፍና፣ ይሄ ነገር ያለበት ለራሲ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሐት ገብረ እግዚአብሔር ለመጀመሪያው መጽሐፍ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትዝጀራልድ ውስጥ ኦመር ኸያም ተወለደ በእንግሊዝኛ፣ ተስፋዬ ገሰሰ ደግሞ በፊትዝጀራልድ ውስጥ እንደ ኦመር ኸያም እንደገና በአማርኛ ወለደው ብሎ ጽፏል።
የኦመር ኸያም የህይወት የመጠየቅ ቅድም ትፍስህት የምትላቸው ነገሮች አንድ ትልቅ ጥያቄ እንድናነሳ ይጋብዛል። ግን ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በንግግር ወይም በቋንቋ ሽግግር ውስጥ የሚፈለጉ ሀሳቦች ይጠፋሉ ወይም ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀድም እንደገለጽከው የኦመር ኸያምን ፍልስፍናውን፣ አስተሳሰቡን፣ ነጻነቱን፣ ስለ ህይወት ያሉትን ምልከታዎች ማሻገር ተችሏል። በአማርኛ ደግሞ እንደገና በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ መምጣት ችሏል። እስኪ ስለ እሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና።
አዎ፣ አሁን ሼክስፒርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ መድረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስከ ቅርብ ጊዜ ድረስ አንደኛው ተመድራኪ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። እነ ሞሊየር ራሲን አሉ። እነሱ ግን ቀጥሎ ሼክስፒየር ነው ያለው። ታዲያ ሼክስፒየር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው፣ ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያንኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድን ነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጉ። ግን ይህም ቢሆን ስታንዳርድ የሆነው ቋንቋ አለ። ስታንዳርድ እንግሊሽ አለ አማርኛም ስታንዳርድ አማርኛ ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ ባላይነት ነገር ምሳሌ አለ አራዳ ቋንቋ እሱ ጊዜያዊ ነው ይበረታ አንድ አሰርት ቢቆይ ነው ከዛ በኋላ ሌሎች አዳዲስ ቃላቶች ይተኩታል እንደነሱ አድርገው ይተርጉም ማለት ሳይሆን በስታንዳርዱ ጠብቆ ያንን በሰዋሱም ደረጃ ይዞ የሚሄድ ትርጉም መኖር አለበት ቁም ነገረኛ የሆነ ነገር ሲሪየስ እና ወደ አማርኛ በመሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው ግዕዝ ቃላት ተቀጥቅም ያለሁ ይህን ያህል ብዙ ግዕዝም ባላውቅ አንዳንድ የግዕዝ ቃላቶችን አስገብቼ ያለው ረድተውኛል ይሄ ቅድም እንዳልከው ደርዝ ለመስጠት ነው ትርጉሙ እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል እና ስነ ጽሁፉም ደግሞ ትንሽ መሰረት መኖር አለበት ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም ያስቸግራል ግዕዝ መንተራሻ አለው አማርኛ በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋሱ ከግዕዝ ወስዶ የራሱንም ሰዋሱ ይዞ መሰረት የጣለ ነው እነዚህን ካስክ አንድን ክላሲክ አድርገህ ለመተርጎም ትችላለህ በነገራችን ላይ ገይተንም ትንሽ ተርጉም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድህን ነው ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ ተገኝ ናቸው እነዚህ ሰዎች አሳይተዋል ለጸጋዬ በር የከፈቱለት እነሱ ናቸው እንግዲህ ጸጋዬ ደግሞ ይህን ሃምሌትን ማክቤትን ከተረጎመ እኔ ኦማር ኸያምን እንዴት ያቅተኛል በአሁን ደግሞ ሶኔቶቹን መወድሶቹን ሞክር ያለው እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎች መኖር አለባቸው
ይሄን መንገድ ለሚከተሉ አዲስ ተርጓሚዎች በሚረዳ መልኩ አንድ ጥያቄ ገፍቼ ላስከትል አሁን መሰረቶችን አስቀምጠህልናል ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋ የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ ለዛ ቋንቋ የራሱ ስኪመስል ድረስ አሁን ኦመር ኸያምን በመንሰማበት በመናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰቡን ጥልቀቱን ምጥቀቱን ከራሳችን ጋር በመናዛመድ መልኩ ማምጣት ከትርጉም ያለፈ ነገር ነው መጀመሪያ ያን ጥልቀት መንፈሱን መረዳት ከዛ ደግሞ አገሬው ባህልና ልማድ ሰዎች በቀላሉ በሚረዱት የራሳቸው እንዲያደርጉት በሚረዳ መልኩ መውረስ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጠቅ አሁን በጀመርከው ይሄ የራስ ማድረግ ጉን ነገር እንደው ገፋ አድርገ ብታብራራ
አንጋፋውና ቁቶዋናይ አዘጋጅና ጸሐፊ ተውኔት እንዲሁም ገጣሚ ተርጓሚና መምህር ተስፋዬ ገሰሰ ጋር የተጀመረው ወግ አልተቋጨም ቀደም ብዬ ላነሳውትና ሌሎች ጥያቄዎቻችን የሚሰጠን ምላሽ ጨምሮ በመጪው ሳምንት ይዘን እንመለሳለን ለአሁኑ ግን አንጋፋውን ይጥበብ ሰው ተስፋዬ ገሰሰን ለጊዜው እናመሰግናለን እግዚአብሔር ይስጥልን ክብራትና ክብራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞስ ጋር በየለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ዝግጅታችን እዚህ ላይ አበቃ። ከምሽቱ 3 ሰዓት ላይ ታዲያ ባጭር ሞገድ 1922 እና 25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው መደበኛ ስርጭታችን እንደገና እንገናኛለን። በመስክና እዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ከቴክኒክ አቀናባሪ ጽዮን ግርማ ጋር ያስተናገድኳችሁ አሉላ ከበደ በዚሁ ሰናበታለሁ። መልካም ምሽት። ገኝ ደገኛ ከስ ሞገር ሶፈረ ሶፈረ ነው ተብሎ ሲመጣ ለመጥፋት ጣታ ዙር ሊያለ ሲቀበል አንተ የይ በገና ጣታ አልቁጡን ጌታ ሀገሩ ገነኛ ሆይ ያለ ሲመጣ ባየና ፈገኝ ከፍስ ጌታ ስዋር ሲመርቅ ቤቱን ጫማታ
This program has come to you from the Voice of America, Washington.